ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 14 2014 ዓመተ ምህረት ዝግጅታችን ጀመረ። ሱዳንንና ኢትዮጵያን የሚያገናኘው መንገድ ተከፈተ። ስርስር ተከባይ ኖረናል። በየአልሸባብ ታጣቂዎችና የሶማሌ ክልል ልዩ ኃይል ተጋጩ። ይህንንም የተመለከተ ዘርዘር ያለ ዘገባ በዜና ሰዓታችን እናስደምጣችኋለን። አምነስቲ ኢንተርናሽናል በኦሮሚያ ክልል በአማራ ተወላጆች ላይ የተፈጸመውና አሰቃቂ ብሎ የገለጸው ግድያ እንዲመረመር ጠየቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር አብረውናሉ። ሌሎችም እዚህም ዋሽንግተን ዲሲም ኢትዮጵያን በሚገኙ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት እኛ አብረናችሁን ቆያለን። እናንተ አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ ስርጭት መከታተል ትችላላችሁ። አሁን ለምሽቱ ያዝናቸውን ዋና ዋና የዓለም ዜናዎችን እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ፕሬዚደንት ጆ ባይደን ለኮቪድ-19 መጋለጣቸውን ዋይት ሃውስ ቤተ መንግስት አስታወቀ። ፕሬዚደንቱ ሙሉን ክትባትና ሁለት ማጠናከሪያዎችን መውሰዳቸውን የቤተ መንግስቱ መግለጫ ጠቁሞ የበሽታው ቀላል ምልክት እንደሚስተዋልባቸውና የፓክስሎቪድ ሕክምና መጀመራቸውን ገልጿል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ መመሪያ በሚያዘው መሰረት ፕሬዚደንቱ ቤተ መንግስት ውስጥ ራሳቸውን ማግለላቸውንና ሁሉንም ስራዎቻቸውን በተሟላ መልኩ እየተወጡ እንደሚቆዩ የቤተ መንግስቱ መግለጫ አክሎ አስታውቋል። የ79 ዓመቱ ባይደን ከኮሮና ቫይረስ ነጻ መሆናቸው እስኪረጋገጥ ስራቸውን የሚሰሩት ከሌሎች ተገልለው እንደሚሆን መግለጫው አመልክቷል። አልሻባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት ማድረሱ ተዘገበ። በአልሻባብ ታጣቂዎችና በኢትዮጵያውያኑ የሶማሌ ክልል ልዩ ኃይል አባላት መካከል በተካሄደው ውጊያ ከሁለቱም ወገን ወደ 80 ሰው መገደሉን ከሁለቱም ወገኖች የወጡ መረጃዎች ጠቁመዋል። ቆንጂት ታዬ በቪኦኤ ሶማሊኛ አገልግሎት የተጠናቀረውን የሮይተርስን ዘገባ አቀናጅታ ታቀርባለች።
በሶማሊያና በኢትዮጵያ ድንበር ላይ በሚገኙ ይድና አቶ የሚባሉ ሁለት የሶማሊያ ከተሞች ውስጥ የአልሸባብ ታጣቂዎች ትናንት ረቡዕ ጥቃት ማድረሳቸውን ተከትሎ አካባቢውን እየጠበቁ መሆናቸው ከሚነገረው የሶማሌ ክልል ልዩ ኃይል አባላት ጋር መዋጋታቸው ተዘግቧል። የአካባቢው ባለስልጣናትም አልሸባብ በሶማሊያ ደቡብ ምዕራባዊ ባኩል ክፍለ ሀገር የወሰን አካባቢ ለረጅም ጊዜ በሰፈሩት የኢትዮጵያ ሶማሌ ክልል ልዩ ፖሊስ አባላት ላይ ጥቃት መክፈቱን ለቪኦኤ የሶማሊኛ አገልግሎት አረጋግጠዋል። በውጊያው ከኢትዮጵያውያኑ የፖሊስ አባላት 17፣ ከአልሸባብ ወገን 63 ታጣቂዎች መገደላቸውን ሮይተርስ ስፍራው ላይ እንዳናገራቸው የጠቆመው አንድ የኢትዮጵያ የጸጥታ አዛዥ ተናግረዋል። የአፍሪካ ሰላም አስከባሪ ተልእኮ አካል የሆኑት የኢትዮጵያ መከላከያ ወታደሮች ሶማሊያ ውስጥ ከሀገሪቱ ጦር ጎን ተሰማርተው ባሉበት ጊዜ የድንበርና የአቅርቦት መስመሮች ደህንነት ጥበቃውን የሚያካሂዱት የሶማሌ ክልል ልዩ ፖሊስ ኃይሎች መሆናቸውን የሶማሊኛ ዝግጅት ክፍላችን ዘገባ አውስቷል። ስማቸው እንዳይጠቀስ የጠየቁ አንድ የሶማሊያ የጸጥታ ባለስልጣን ለቪኦኤ በሰጡት ቃል አልሸባብ መጀመሪያ አቶ ከተማ የሚገኝ የኢትዮጵያ ልዩ ፖሊስ ካምፕን ማጥቃቱንና ታጣቂዎቹ አስከትለው 80 ኪሎ ሜትር ርቀት ላይ የምትገኘው ይድ ከተማ ውስጥ ሌላ የልዩ ፖሊስ ኃይል ሰፈር ውስጥ ገብተው ጥቃት መክፈታቸውን ተናግረዋል። ከዚያም የአልሸባብ ተዋጊዎች ዋሻቆ የምትባል ሌላ የሶማሊያ መንደር ባዳፍኔ የደበደቡ ሲሆን ያን ያደረጉት ልዩ ፖሊስ ተጨማሪ ኃይል ወደ አካባቢው እንዳይልክ ለማደናቀፍ ሳይሆን እንደማይቀር ዘገባው አውስቷል። ትናንት በአካባቢው በአብዛኛው የስልክ አገልግሎት ተቋርጦ እንደነበረ ዘገባው ጠቁሟል። የአልሸባብ ቃል አቀባይ አብዱል አዚዝ አቡ ሙሳብ ለቪኦኤ በሰጠው ቃል ተዋጊዎቻችን ይድና አቶ ከተሞችን ተቆጣጥረዋል ቢልም ለመገናኛ ብዙሃን እንዲናገሩ ስልጣን እንዳልተሰጣቸው በመጠቆም ስማቸው እንዳይገለጽ ጠይቀዋል ብሎ ሮይተርስ የተጠቀሳቸው በስፍራው ያሉት ኢትዮጵያዊ አዛዥ ካጥቂዎቹ ላይ በርካታ መሳሪያ መማረካቸውንም ተናግረዋል። አዛዡ አክለው አልሸባብ ኢትዮጵያ ውስጥ የራሱን ክፍሎች ለማቋቋም ሰርጎ ገብቶ እንደነበረም ጠቁመዋል። በግጭቶቹ ደርሰዋል የተባሉትን ጉዳቶች ከሶስተኛ ወገን ለማጣራት አለመቻሉን ሮይተርስ አክሎ ዘግቧል። የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ ባኮሌ የሚገኝበት የሶማሊያ ደቡባዊ ምዕራብ ክልል ፕሬዝደንት ጋር መነጋገራቸውን ጽህፈት ቤታቸው ማስታወቁን ያመለከተው ሮይተርስ የክልሉ ፕሬዝደንት ግን አስተያየት አለመስጠታቸውን ገልጿል።
የትግራይ አማጽያን የያዟቸውን 5 ጋዜጠኞች በአስቸኳይ እንዲፈቱ ሲል ሲፒጄ በሚል ምህጻር የሚጠራው ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን አሳሰበ። ከህወሓት ጋር ግንኙነት ያለው የትግራይ ቴሌቪዥን ጣቢያ ሰራተኞች ሲል ሲፒጄ የገለጻቸው 5 ጋዜጠኞች የታሰሩት ባለፉት 2 ወራት ውስጥ መሆኑን ትናንት ረቡዕ ባወጣው መግለጫ አመልክቷል። ጋዜጠኞቹ የተከሰሱት በጦርነቱ ወቅት ከኢትዮጵያ መንግስትና ከገዢው ብልጽግና ፓርቲ ጋር በመስራት ከጠላት ጋር ተባብረዋል በሚል መሆኑን ሲፒጄ ምንጮቹን ጠቅሶ በመግለጫው አመልክቷል። እንደ ጠላት ከተፈረጀ ማንኛውም አካል ጋር አብሮ መስራት የሚል ክስ እስከ እድሜ ልክ እስራት ወይም እስከ ሞት የሚደርስ ቅጣት እንደሚያስከትል የጋዜጠኞቹ ተሟጋች ተቋም ጠቁመዋል። ትግራይ ውስጥ የሚሰሩ ጋዜጠኞች የፖለቲካ ዓላማ ላለው ጥቃት ኢላማ እንሆናለን ብለው ሳይሰጉ መኖርና ስራቸውን በነጻነት እንዲያከናውኑ ሊፈቀድላቸው ይገባል ብሏል ሲፒጄ። 5 ጋዜጠኞች የታሰሩት በጦርነቱ ወቅት ትግራይ በፌደራሉ ባለስልጣናት ቁጥጥር ስር በነበረች ጊዜ ሰርተዋል ለተባለው ስራ መሆኑን 2 የሲፒጄ ምንጮች መግለጻቸውን መግለጫው የጠቀሰው AFP ዘግቧል። AFP የህዋት ቃል አቀባይን ምላሽ በስልክ ለማግኘት ያደረገው ሙከራ አለመሳካቱን አስታውቋል። የኢትዮጵያ ባለስልጣናት አስከፊ የምግብ እጥረት ባለበት ትግራይ ክልል የኤሌክትሪክ የግንኙነት የባንክና የሌሎች መሰረታዊ አገልግሎቶች ማቋረጥን እንዲያቆሙ ሲፒጄ አክሎ አሳስቧል። በማሊ የተባበሩት መንግስታት ድርጅት ልዑክ ቃል አቀባይ ኦሊቨር ሳልጌዶ በ72 ሰዓት ውስጥ አገሪቱን ለቀው እንዲወጡ ወታደራዊ መንግስት አዘዘ። ተዛዙ የተሰጠው ቃል አቀባዩ የተባበሩት መንግስታት ድርጅት ተጠባባቂ ጦርን ለመርዳት 49 የአይቬሪ ኮስት ወታደሮች ማሊ መግባታቸውን በሚመለከት የማሊ መንግስት ቀደም ብሎ መረጃ ደርሶታል ሲሉ ትዊት ማድረጋቸው እንደሆነ ተገልጿል። ወታደሮቹ የተያዙት ባለፈው አመት 3 ባማኮ አይሮፕላን ማረፊያ እንደደረሱ መሆኑ ተመልክቷል። ሳልጌዶ የተባረሩት አላግባብ ያልሆነ መልእክት በማስፈራቸው ነው ሲል የማሊ የውጭ ጉዳይ ሚኒስቴር በማህበራዊ ገጹ ላይ ጽፏል። የማሊ መንግስት ወታደሮቹን መግባት አስቀድሞ እንደማያውቅ አመልክቷል። ይሁን እንጂ መንግስት ወታደሮቹ በተያዙበት ማግስት ሐምሌ 4 ባወጣው መግለጫ ቅጥረኛ ተዋጊዎች ሲል የጠራቸው ወታደሮች ወደ ማሊ የተላኩት የማሊ ደህንነት እንደገና የተዋቀረበትን መሰረትና ጸጥታ ለማናጋት ነው ብሏል። ሳልጌዶ ባሰፈሩት ትዊት ወታደሮቹ ለአንደኛው የመንግስታቱ ተጠባባቂ ጦር ክፍል የሎጂስቲክ ድጋፍ ለመስጠት የመጡ እንጂ በማሊ የተባበሩት መንግስታት ድርጅት ተጠባባቂ ኃይል ሚኒሱማ አካልነታቸው አልነበረም ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ 2 ዋና ዋና ፓርቲዎች እንደራሴዎች በምርጫ ድምጽ አቆጣጠር ህግ ላይ ለውጥ እንዲኖር የሚያስችል ስምምነት ላይ መድረሳቸውን ትናንት አስታውቀዋል። የፕሬዝዳንታዊ ምርጫዎች ውጤት የሚያረጋግጠው ህግ የወጣው ከ150 ዓመታት በፊት ከእርስ በርስ ጦርነቱ በፊት እንደነበር ተነግሯል። የህግ ረቂቁ ለውጥ ሐሳብ የመጣው ባለፈው የ2013 ዓመተ ምህረት ጥቅምት መጨረሻ ላይ የተካሄደውን ምርጫ ውጤት ለመቀልበስ በወቅቱ ፕሬዝደንት የነበሩት ዶናልድ ትራምፕ አድርገውታል በተባለው ጥረትና ታህሳስ 28 2013 ዓመተ ምህረት በምክር ቤቱ ላይ በተፈጸመው ጥቃትና ውከት ላይ ከፍተኛ ምርመራ እየተካሄደ ባለበት ወቅት መሆኑ ነው። ትናንት የቀረበው ጥናት 2 ገጽታ ያለውና ምርጫ የሚያስፈጽሙ የክፍለ ግዛቶችና የአካባቢ የምርጫ ባለስልጣናትን ደህንነት የሚያጠናክር አንቀጽ የተካተተበት መሆኑ ተዘግቧል። የጣሊያን ጠቅላይ ሚኒስትር ማሪ ድራጊ የተከፋፈለ መንግስታቸውን ወደ አንድነት ለማምጣት ያደረጉት ጥረት ባለመሳካቱ ስልጣን መልቀቃቸውን ዛሬ አስታውቀዋል። የፕሬዝደንት ሰርጂዮ ማታሬላ ጽህፈት ቤት የጠቅላይ ሚኒስትሩን መልቀቂያ መቀበሉን አስታውቀዋል። ይሁን እንጂ አዲስ ጠቅላይ ሚኒስትር እስኪተካ ድረስ በሞግዚትነት እንዲቆዩ ፕሬዝደንቱ መጠየቃቸው ተገልጿል። በዚህም ምክንያት ጣሊያን ለሚቀጥለው አመት የታቀደውን የፓርላማ ምርጫ ጊዜ ሳትጠብቅ በሚቀጥሉት ወራት ውስጥ ምርጫ ልታካሄድ እንደምትችል ተሰምቷል። ሩሲያ በኖርድ ስትሪም የጋዝ ማስተላለፊያ ወደ አውሮፓ የምትልከውን የተፈጥሮ ጋዝ ዛሬ እንደገና ጀመረች። መስመሩ ላለፉት 10 ቀናት በጥገና አገልግሎት ተቋርጦ መቆየቱ ተነግሯል። የጋዙ ፍሰት ሳይቋረጥ በፊት ወደ ነበረበት አቅሙ 40% አቅርቦት ተመልሶ መድረሱን የጀርመን የኢንጂነር ተቆጣጣሪ ክላውስ ሙለር ባወጡት ትዊት አስታውቀዋል። አቅርቦቱ የቀነሰው ካናዳ ውስጥ ጥገና ላይ የነበረው መክፈያ መሳሪያ ስላልደረሰ መሆኑን የሩሲያ መንግስት ተቋም ጋዝፕሮም ገልጿል። ጋዝፕሮም ያቀረበው ግዴታውን እንደሚወጣ ፕሬዝዳንት ቭላድሚር ፑቲን ገልጸው በዚህ ወር መጨረሻ ሌላኛው ተርባይን ለጥገና ሲቆም ፍሰቱ እንደገና ሊቀንስ እንደሚችል አሳስበዋል። ምዕራባውያን በዩክሬን ወረራ ምክንያት ለሚያሳድሩባት ጫና ምላሽ ለመስጠት ሩሲያ የነዳጅ አቅርቦቱን ልትቆጣጠር እንደምትችል የአውሮፓ ህብረት መሪዎች አስጠንቅቀዋል። አባል አገሮቹ የጋዝ አጠቃቀማቸውን እንዲቀንሱና ሌሎች አማራጮችን እየተጠቀሙ ያላቸውን ክምችት ለመጪው ክረምት እንዲቆጥቡ የአውሮፓ ህብረት ጠይቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎች እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 14 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ዘገባችን እንወሰዳችሁ። ሱዳንና ኢትዮጵያን የሚያገናኘው መንገድ ተከፈተ። በግጭት ምክንያት ለ25 ቀናት ዝግ ሆኖ የቆየው ሱዳንና ኢትዮጵያን በንግድ የሚያገናኘው ገላባት መተማ ዮሐንስ መንገድ ዛሬ መከፈቱን የምዕራብ ጎንደር ዋና አስተዳዳሪና የአካባቢው ነዋሪዎች ገለጹ። የሱዳን መንግስት መንገዱን ከ3 ቀናት በፊት መክፈቱን ማስታወቁን የገለጹት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ በኢትዮጵያ በኩል ደግሞ ዛሬ መከፈቱን ተናግረዋል። የመንገዱን መከፈት በሁለቱ አገራት መካከል ያለውን ሰላማዊ ግንኙነት እንደሚያጠናክርና በንግድ እንቅስቃሴውም ጠቃሚ የሆነ አስተዋጽኦ እንደሚኖረው ተናግረዋል። ዘገባው የአስቴር ምስጋናው ነው፣ እንደሚከተለው ታቀርባለች።
በባቄላና ቡና ንግድ እንደተሰማራ የሚናገረውና ሱዳን ገላባት የሚኖረው ሱዳናዊ ኢማም ዑመር መንገዱ በመከፈቱ ደስታቸውን ከገለጹት የአካባቢው ነዋሪዎች አንዱ ነው።
በጣም ደስታ ነው የተሰማኝ ዛሬ በመከፈቱ። የኢትዮጵያ ሕዝብና የሱዳን ሕዝብ አንድ ነው። ሁላችንም ያው ደስታ ሆነናል በመከፈቱ።
ዛሬ ስራህን ጀምረሃል?
ያኔ በቤት ተሸው አወል ለር ፈራጅ ታያኒ እንደን አረብያ ለዋቁ ሀጅቡ ከሀቀጣ አጉል ማለት ነው። ጀመር እየጀመርኩ ነው ያለው። መኪኖች እዚህ ቆመዋል። ዛሬ ለተጠቃቀደ ነገ ጀምሩ። እይ ፈጣሪ ነው ጀምራለሁ። ችግር የለውም።
አመሰግናለሁ ወለልኝ። የኢትዮጵያና የሱዳን ዜግነት ያላቸውን ነጋዴዎች በቋንቋቸው እንዲገበያዩ የማስተርጎም ስራ እንደሚሰራ የተናገረው ገላጋይ ውበት ዛሬ ለ20 ቀናት ያህል ቆመው የነበሩ ነዳጅ ጫኝና ሌሎች መኪኖች ወደ ሱዳን መስመር ሲገቡ መመልከቱን ተናግረዋል።
አሁን በመከፈቱ ግን ሁላችንም ያው ደስተኛ ነን። የሱዳንና የኢትዮጵያ ህዝቦች ሲገናኙ እንትን እያሉ የተላቀሱ ነው የተገናኙትኝ ማለት ብዙ ጊዜ ተለያይተው እንደቆዩ እንደተከፈተ የጋዝ ከሱዳን ወደ ኢትዮጵያ የሚሄዱ በዚህ ቁመው የነበሩ መኪኖች ወደ ውስጥ ገብተዋል። ከዚህም ባህር ዛፍ ጭነው ወደ ውስጥ የሚገቡ ያው እንትን የጉምሩክ ስነስርዓቱን እንትን ብለው እየተዘጋጁ ነው ያሉ ለመሻገር ማለት ነው።
ወዴት ነው የሚሻገሩት?
ወደ ገላባት
ሊሻገሩ ነው።
ወደ ሱዳን ማለት ነው።
የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ሰኔ 21 ቀን በወረዳው በአብድራፊ ከተማ አስተዳደርና በምዕራብ አርማጭሆ በኩል ባሉ የድንበር አዋሳኝ አካባቢዎች የተከሰተውን የድንበር ግጭት ተከትሎ የገላባት መተማ ዮሐንስ መስመር መዘጋቱን አስታውሰዋል። ከ25 ቀናት በኋላ ዛሬ መንገዱ መከፈቱን ተናግረዋል። ቀደም ብሎ የተከፈተው በሱዳን በኩል ያለው የመንገዱ ክፍል መሆኑንም አብራርተዋል።
በሱዳን ወታደራዊ መንግስት በኩል መስመሩን በተደጋጋሚ ሲዘጋ ሲከፈት ቆይቷል። በዚህ በግራ አልኳ አካባቢ በአሴር አካባቢ ያሻግረው በመተኮሳቸው ምክንያት ያንን ምክንያት አድርገው ይሄንንም መስመር በሱዳን በኩል እንዲዘጋ ወስነው በሩ ዘግተውት ቆይተዋል። ይሁን እንጂ የሁለቱ ሀገራት መሪዎች ናይሮቢ ላይ በተደረገ ስምምነት ያለው ውጥረት ረግቦ አሁን ደግሞ በዚህ በዛሬው ዕለት ኦፊሻሊ መስመሩ ተከፍቶ እንቅስቃሴ ጀምሯል። አሁንም ሲከፍቱ ረዲ እንቅስቃሴ ጀምሯል። በአካባቢው ማህበረሰብ የሚፈጥረው የገበያ ትስስርና ደስታ ከፍተኛ ላሊ ያለው ያው መከፈቱን ተከትሎ ከፍተኛ የነዳጅ ጫኑ መኪኖችም ከወደኛም የተለያዩ እንጨትም ምንም የጫኑ መኪኖች እንቅስቃሴ ጀምረዋል ማለት ነው።
በሁለቱ ሀገራት ድንበር አካባቢ የሚታየው የጸጥታ ሁኔታ መሻሻል በመሪዎች መካከል የተካሄደውን ውይይት ተከትሎ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ ከ39ኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱል ፈታህ አልቡሃርን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ የመገናኛ ብዙሃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠናከር እንደሚገባ ተስማምተዋል። ከድንበር ጋር ተያይዞ የሚነሱ ችግሮችን የአፍሪካ ህብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመንን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውንም አምባሳደር ሬድዋን ተናግረዋል። ይህንን ስራ ሊያሳልጥ የሚችል ኮሚቴ መቋቋም እንዳለበትም መሪዎቹ መነጋገራቸውንም ተጠቅሷል። ጠቅላይ ሚኒስትር አብይ አህመድና የሱዳኑ የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱል ፈታህ አልቡሃርን ከውይይቱ በኋላ በሰጡት መግለጫ ተመሳሳይ የሰላም ሐሳብ ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል በአማራ ተወላጆች ላይ የተፈጸመውና አሰቃቂ ብሎ የገለጸው ግድያ እንዲመረመር ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። ከ400 በላይ የአማራ ተወላጅ ሲቪሎች ባለፈው ወር በኦሮሚያ ክልል የተገደሉበት ሁኔታ እንዲመረመር አምነስቲ ኢንተርናሽናል የጠየቀው ዛሬ ባወጣው መግለጫ ነው። ድርጅቱ ጥሪውን ያቀረበው ድርጊቱን የፈጸሙት በክልሉ የሚገኙና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ መንግስት በአሸባሪነት የፈረጃቸውና ሸኔ ብሎ የሚገልጻቸው ታጣቂ ቡድኖች መሆናቸውን ገልጿል። ይህንንም ያገኘው ከአካባቢው ነዋሪዎችና የአይን እማኞች መሆኑንም አስፍሯል። ኤኤፍፒ የዜና ወኪል ይህን በተመለከተ ያጠናቀረውን ዘገባ የመግለጫውን ፍሬ ሐሳብ ጨምቆ ኔላከው እንግዱ ወልዴ እንደሚከተለው ያቀርባል።
ሁከት የተባባሰ በመጣበት የምዕራብ ወለጋ አካባቢ ሰኔ 11 ቀን በአማራ ተወላጆች ላይ ለተፈጸመው ጭፍጨፋ መንግስት ሸኔ ብሎ የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚገልጸውን ቡድን ተጠያቂ ሲያደርግ፣ ታጣቂው በበኩሉ ከመንግስት ጋር ያበሩ ሚሊሻዎችን ተጠያቂ ያደርጋል። አምነስቲ ኢንተርናሽናል ያነጋገራቸው 9 አይን እማኞች እንደሚሉት የኦሮሞ ነጻነት ሰራዊት በቶሌ ቀበሌ ላይ ጥቃት መሰንዘር የጀመረው ከጧቱ 3 ሰዓት ጀምሮ ነበር። ገና የመጀመሪያው ጥይት እንደተተኮሰ ነዋሪዎቹ ለአካባቢው ባለስልጣናት ቢያሳውቁም የመንግስት ኃይሎች የደረሱት ጥቃቱ ከተጠናቀቀ ከሰዓታት በኋላ መሆኑን እማኞቹ ለአምነስቲ ተናግረዋል። አጥቂዎቹ የአማራ ተወላጆችን በጅምላ እንደጨፈጨፉ፣ ንብረት እንደዘረፉና ቤቶችን እንዳቃጠሉ ተናግረዋል። የሰብአዊ መብት ድርጅቱ ይህንን ድርጊት በሳተላይት ምስሎች ማረጋገጡን ገልጿል። ምስሎቹ እሳት በአካባቢው እንደነበር ያሳያሉ ብሏል አምነስቲ። ዲፕሮስ ሙቼና የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ኃላፊ ሲሆኑ፣ ይህ በቶሌ በተጠርጣሪው ኦሮሞ ነጻነት ሰራዊት የተፈጸመው ሰቅጣጭ ግድያ ፈጻሚዎቹ ለሰው ህይወት ግድ እንደሌላቸው ማሳያ ነው። ይህ የሴቶችንና የህፃናትን ህይወት የቀጠፈ ጭካኔ የተሞላበት ጭፍጨፋ በገለልተኛ ወገን በሚገባ መመርመር አለበት ብለዋል። የአምነስቲ መግለጫ የወጣው ባለፈው ወር የተመድ የሰብአዊ መብት ኮሚሽነር ሚሼል ባቸሌት የኢትዮጵያ መንግስት በቶሎ የተፈጸመውን ግድያ በተመለከተ ፈጣን፣ ገለልተኛና ጥልቀት ያለው ምርመራ እንዲያደርግ ጥሪ ማድረጋቸውን ተከትሎ ነው። የ64 ዓመቱ ሁሴን ለአምነስቲ እንደተናገረው 22 ልጆቹና የልጅ ልጆቹን በጥቃቱ ተነጥቋል። በአንድ ቦታ ብቻ 42 ሰዎች ገደሉ። ከነዚህ ውስጥ አንድ ወንድ አዋቂ ብቻ ነው የነበረው። ሌሎቹ ሴቶችና ህጻናት ናቸው ብለዋል ሁሴን። ሌላኛው የአይን እማኝ ደግሞ የአንድ ጎረቤቴን ቤት በተሰቡ ልጆቹና የልጅ ልጆቹ ውስጥ ያሉ በእሳት አጋይተውታል። አንዷ የሰባት ወር ልጅ ስትሆን ከሁለት ልጆቿ ጋር ነበረች። ከሰል እስኪሆኑ ስለተቃጠሉ እዛው ግቢ ውስጥ ቀበርናቸው ሲሉ ለአምነስቲ ተናግረዋል። የአይን ማኞቹን ከበቀል ለመከላከል አምነስቲ ወነተኛ ስማቸውን በሚስጥር ይዟል። የማቾቹን ቁጥር በተመለከተ እስካሁን ኦፊሴላዊ ቁጥር ባይቀመጥም የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ ቢለኔ ሲዩም ባለፈው ወር በሰጡት መግለጫ 338 ሰለባዎች መለየታቸውን ተናግረዋል። አንድ ያካባቢው ባለስልጣን ቢያንስ 450 ሰዎች መገደላቸውን ለአምነስቲ ተናግረዋል። የአይን ማኞቹ እንዳሉት አጥቂዎቹ በለበሱት መለዮ በተሰሩት ረጅም ሹሩባና በሚጠቀሙት የኦሮሞኛ ቋንቋ መሰረት የኦሮሞ ነጻነት ሰራዊት አባል መሆናቸውን መለየት እንደቻሉ ተናግረዋል። አጥቂዎቹ በተጨማሪም ቤቶችን ሲያቃጥሉ ከብቶችን፣ ገንዘብና ሌሎች ንብረቶችን ከመንደርተኛው ዘርፈዋል። ባለስልጣናት መንገድ በመዘጋቱ መድረስ አልቻልንም ማለታቸውን የአምነስቲ መግለጫ ጠቅሷል። ባለስልጣናት በተጨማሪም በአማራ ተወላጆች ላይ ለተፈጸሙት በርካታ ጥቃቶች ሸኔ ብለው የሚጠሩት የኦሮሞ ነጻነት ሰራዊትን ተጠያቂ ያደርጋሉ። ከ2010 ጀምሮ ከፌደራል መንግስቱ ጋር ሲዋጋ የሰነበተው የኦሮሞ ነጻነት ሰራዊት በሰሜን ኢትዮጵያ ከመንግስትና ሌሎች ኃይሎች ጋር ጦርነት ውስጥ ከነበረው ህወሓት ጋር ባለፈው ዓመት የትግል አጋርነት በማወጁ ትኩረት አግኝቷል። ኤኤፍፒ የዜና ወኪል ለላከው ዘገባ እንግዶ ሊነኝ ከአሌክዛንድሪያ ቨርጂኒያ።
ከዚህ ከኦሮሚያ ክልል ዜና ጋር በተያያዘ ወይም ከዚህ ከኦሮሚያ ክልል ዜና ሳንወጣ በመንግስት በኦሮሚያ ክልል ውስጥ እየታየ ያለውን የጸጥታ ችግር ለመፍታት አስፈላጊውን እርምጃ እንዲወስድ የኦሮሚያ ክልል ምክር ቤት ወይም ጨፌ ኦሮሚያ በሚል የሚታወቀው ምክር ቤት አባላት ጠየቁ። የጨፌ ኦሮሚያ ምክር ቤት በማካሄድ ላይ የሚገኘው የስድስተኛው የስራ ዘመን ስብሰባው ላይ አቤቱታ ያቀረቡት የምክር ቤቱ አባላት በክልሉ የሰው ህይወት እየጠፋ መሆኑንም ተናግረዋል። ከቄለም ወለጋ እንደመጡ የተናገሩ ተወካይ በዞኑ ከ100 በላይ የመንግስት ሰራተኞች በጸጥታ ችግር ህይወታቸው ማለፉን ሲናገሩ፣ ከምዕራብ ወለጋ የመጡ ተወካይ ደግሞ ባለፉት አመታት ከ1000 በላይ ሰዎች በዞኑ መገደላቸውን አብራርተዋል። ከ1000 ሰዎች በላይ ያሉት በምን ያህል ጊዜ እንደሆነ አልጠቀሱም። ዘገባው ወይም ስብሰባው የተላለፈው በኦቢኤን ሚዲያ ሲሆን ጋዜጠኞች እንዲገቡ አልተፈቀደላቸውም እና ዘጋቢያችን ከኦቢኤን ሚዲያ ላይ ያጠናቀረውን ዘገባ ነው ለዛሬ ያደረሰን። በዚሁ ስብሰባም ላይ ፕሬዝዳንት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ለጨፌ አባላት ምላሽ በሰጡበት ወቅትም ክልሉን ሰላም እየነሱ ያሉት የኦሮሞ ህዝብ በእጁ ያገኘውን ድል ለመንጠቅ ነው እያሉ ያሏቸውን ኃይሎች ተጠያቂ አድርገዋል። ለዚህም የክልሉን የጸጥታ ኃይል ማጠናከርና ሌሎች እርምጃዎችንም መውሰድ እንደሚያስፈልግ ገልጸዋል። ታጣቂዎቹን በተመለከተም አሁን በሰላም በሀገር ሽማግሌዎች አማካኝነት እንዲገቡ አሳስበዋል። አድማጮች ታጣቂዎች ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ የኢትዮጵያ መንግስት በህዝብ ተወካዮች ምክር ቤት በአሸባሪነት የፈረጃቸውና ሸኔ ያሉ የሚጠራቸው ታጣቂ እዚህ ዩናይትድ ስቴትስ ውስጥ የሚገኙ ቃል አቀባያቸው አቶ ኦዳ ተርቢ በሰብአዊ ወይም በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን በተመለከተ በተደጋጋሚ ከአሜሪካ ድምጽ ተጠይቀው ጉዳያቸው ወይም ውጊያ እያደረጉ ያሉት ከመንግስት ኃይሎች ጋር እንጂ በሰላማዊ ሰዎች ላይ ጥቃት እንደማያደርሱ በተደጋጋሚ መግለጻቸው ይታወሳል። ጥቃት የደረሰባቸውንና በተለያየ ጊዜ የምናናግራቸው ነዋሪዎች ደግሞ ሲናገሩ ጥቃቱን የሚፈጽሙባቸው ሸኔ ብለው የጠሯቸው አባላት እንደሆኑ ሲናገሩ ይደመጣል። የዛሬውን የጨፌ ኦሮሚያ ስብሰባ ትላንትም የተካሄደውን ወደ አማርኛ መልሶና ጨምቆ ገልሞ ዳዊት እንደሚከተለው አሰናድቶታል።
ከትላንት ጀምሮ የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ መደበኛ ስብሰባውን በምስራቅ ሸዋ ዞን አዳማ ገልመባገዳ በመካከል ላይ ይገኛል። የክልሉ ፕሬዝዳንት የስድስት ወር የሥራ ሪፖርት ካቀረቡ በኋላ የክልሉ የሕዝብ ተወካዮች በጸጥታ ዙሪያ በኦሮሚያ እየታየ ላለው ሁኔታ የክልሉ መንግስት መፍትሄ ምንድነው ሲሉ ጥያቄያቸውን አቅርበዋል። አቶ ገመቺስ ደበላ ከምዕራብ ወለጋ የመጡ የጨፌ አባል ናቸው።
ወኒ ጨፈን ኩኒሱ በኩ ቀቡ አቀብያትስ በገሙ ቀበደያኒ
ጨፈው እንዲሁም ሀገርም ማወቅ አለበት ብዬ ማነሳው ሐሳብ በዞናችን እየተንቀሳቀሰ ያለው የብሔር ብሔረሰቦች ጥላት ነው። ያማራ ጥላት ብቻ አይደለም። በጊ ውስጥ በአንድ ቀን 28 የመንግስት ሰራተኞች ተገድለዋል። ከነዋሪዎቹ ጋር 83 ናቸው በአንድ ቀን የቀበርነው። በማንነታቸው ወይም በአማራነታቸው ሳይሆኑ ይህ ሀገር መቀጠል አለበት ስላሉ ብቻ ነው የተገደሉት። እንደምዕራብ ወለጋ 1105 ሰዎች ተገለዋል። እኚህ ሁሉም ኦሮሞ ናቸው። ይሄ ብቻ አይደለም። ከ3 ቢሊዮን ብር በላይ የሚያወጣ ንብረት በዞናችን በዚሁ በጸጥታ ችግር ወድመዋል። እናም የህዝቡ አንደኛ ሁለተኛና ሶስተኛ ጥያቄ የደህንነት ጥያቄ ነው።
ወይዘሮ ጫልቱም ከቀለም ወለጋ የመጡ ሌላ የጨፌ አባል ናቸው።
አጄቻን የሮገገፈሙ አጄቻን ኩን አከሰብ ለሚከምብራራት ጥየፈቴት ጥሙ
በዞናችን ግድያዎች ሲከሰቱ ብሔርን ያነጣጠረ ነው የተባለው አንድምታ ዞናችንን የሚገልጽ አይደለም። ከጸጥታ ጋር ተያይዞ ልክ የምዕራብ ወለጋ ተወካይ እንዳነሱት በዞናችንም ከመቶ በላይ የመንግስት ሰራተኞች በዚሁ የጸጥታ ችግር ተገለዋል። ያ ብቻ አይደለም፣ ህፃናትም በማያውቁት ነገር የዚሁ ግድያ ሰለባ ሆነዋል። መንግስት ይህንን መፍትሄ ለመስጠት እየሄደበት ያለው ነገር ምን እንደሆነ የክልሉ ፕሬዝዳንት ምላሽ ቢሰጡን ጥሩ ነው። በደንቢዶሎ የተሰራው የአውሮፕላን ማረፊያ በጸጥታ ምክንያት አገልግሎት እየሰጠ አይደለም። ስለዚህ ምን የታሰበ ነገር አለ? ሌላው ደግሞ ዞናችን የደም ባንክ የለውም። ስለዚህ ድጋፍ የምናገኘው ከነቀምት ነው። ቅርብ ጊዜ ደግሞ በጸጥታ ችግር ከነቀምት ወደ ዞናችን የሚመጡ ባለሙያዎች መምጣት አቁመዋል። በዚህም ምክንያት በህግ ማስከበር ላይ የተጎዱትን እንዲሁም በወሊድ ደም የፈሰሳቸው እናቶች በደም እጦት ሞተዋል። ስለዚህ ለነዚህ ችግሮች ምን መፍትሄ ታስቧል?
ከሰሜን ሸዋ የመጡት የጨፌ አባል አቶ ጀቤሳ ሙላቱ በኦሮሚያ ያለው የጸጥታ ችግር ለበርካታ ጊዜ አብሮን ቆይቷል ካሉ በኋላ ከወትሮ እርምጃዎች ውጭ መንግስት ያስበው ነገር ካለው ይፋ እንዲያደርግ ሲሉ ጠይቀዋል። አባላቱ በክልሉ በሰላም መደፍረስ ጥያቄ ያደረጉት መንግስት የኔ የሚላቸውንና ራሳቸውን የኦሮሞ ነጻነት ሰራዊት የሚሉትን አካላት ነው። የክልሉ ፕሬዝዳንት አቶ ሽመልስ አብዲሳም ለአባላቶቹ ምላሽ ሲሰጡ ክልሉን ሰላም እየነሱ ያሉት የኦሮሞ ህዝብ አገኘ ያሉትን ድል ከእጁ ለመንጠቅ የሚጥሩ አካላት ናቸው ብለዋል። ለዚህም መፍትሄ ያሉትን ሐሳብ ሲያብራሩ
ተቆፋፊን ድራ ወገንስ ሲያሳም ሁንዱም ቱቅ እንዳይ ኡላንቱማ ሲያሳዩ ምርት
አንደኛ የፖለቲካ አመራሩ ተደራጅቶ ህዝቡን ማስተባበር መቻል አለበት። ይህ ባለፉት አመታት ትልቅ ችግር ነበረበት። ምክንያቱም አዲስ ፓርቲ ስላዋቀርን ፓርቲው ላይ ቀድሞ ሲካሄድ የነበረውን የስም ማጥፋት ዘመቻ የምታውቁት ነው። ስለዚህ የፖለቲካው አደረጃጀት ሊሰራበት ይገባል። ሁለተኛው ህዝባችን ነው። ህዝባችን መስዋዕትነት ሲከፍል ነበረ፣ አሁንም እየከፈለ ነው ያለው። ነገር ግን አሁንም መንቃት አለበት። ጋቻ ነሰርናንም መደገፍ አለበት። በዚህም ረገድ በርካታ ውጤት ተመዝግቧል። ይህ የሚቀጥል ነው የሚሆነው። ሶስተኛው የጸጥታ መዋቅሩን ማደራጀት ነው። የፌደራልና የክልል የጸጥታ ኃይሎች አሁንም ዋጋ እየከፈሉ ናቸው፣ ጥላትን እያዳከሙ ናቸው። ይህን ሶስቱን በማቀናጀት ከሰራን አስተማማኝ ደህንነት በክልላችን ልናሰፍር እንችላለን።
ፕሬዝዳንት ሽመልስ የኦሮሞ ነጻነት ሰራዊት በሚራሳቸው የሚጠሩ መንግስት የኔ ያለ የሚጠራቸው ታዋጊዎች በሰላም ለአባገዳዎችና ለሽማግሌዎች እጅ እንዲሰጡም አሳስበዋል።
ኦፕሬሽኒ ጭማጋጌሳጅር ወጂሲ አሳ ጭማጋጌሳጅር ይጆለል አመስ ካራጅ አርሶሌብያ
በሽማግሌዎች አማካኝነት ወደ አካባቢያችሁ በሰላም መመለስ የምትፈልጉ ልጆች አሁንም እንድትገቡ ላለው ይህ መንገድ የጥፋት መንገድ ነው። አለበለዚያ ከባድ እርምጃ ነው የሚጠብቃችሁ። በነሱ ደም ውጭ ሀገር ንብረት የምታከማቹ አዲስ አበባ ዙሪያ ቤት የምትገነቡ እናውቃችኋለን። በስካሁኑ የሀገር ሽማግሌዎች በሺዎች የሚቆጠሩ ልጆችን አስገብቷል። አሁንም አስገቡ እነዚህን ልጆች። የኦሮሚያ ክልል መንግስት ሰላም ነው የሚፈልገው።
አቶ ለሚ ገመቹ የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ ናቸው። አሁንም በኦሮሚያ ክልል ያለው የጸጥታ ችግር የክልሉ ፕሬዝዳንት ያሉት ሳይሆን የፖለቲካ ድርድር ያስፈልጋል ሲሉ ተናግረዋል።
እኛ እንደ ኦሮሞ ነጻነት ግንባር ወነግ የመጣውን አሁን ያለው የሀገሪቱ ችግር እንደዚሁም የዜጎች ሰላምና ደህንነትን በተመለከተ እንደ ድርጅት ሁለት አንፓር ነገር ነው የምንለው። አሁን አንደኛ የኦሮሚያ ብሔራዊ ክልላዊ ሽግግር መንግስቱን ኦን እንዲሆንና መፍትሄ ነው የኦሮሚያ ላይ ላሉ ችግሮች ለሰላምና መረጋጋት ለማምጣት መፍቴ ነው የምንለው አንደኛው ነው። ሌላኛው ደግሞ ሁሉንም ያማከለ ሁሉንም ያሳተፈ ፖለቲካ ምክክሩ መፍቴ ነው ብለን ነው የምናምነው እንጂ አሁንም ወደፊት ለሌላ ጸጥታ ድራይቱ ለሌላ መቀመቅ ማንወጣበት ችግር እንዳያስከትል አሁንም እየሰራንበት ያለንበት ሁኔታ ነው።
በትላንትናው የፕሬዝዳንት ሽመልስ ምላሽ ላይ አሁንም በመንግስት ሸኔ የሚላቸውና ራሳቸውን ደግሞ በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ኃይላት በሰላም ለአባገዳዎችና ለሀገር ሽማግሌዎች እጃቸውን እንዲሰጡ የሚል ጥሪ አቅርበዋልና ይህንን ድርጅቱ እንዴት ይመለከታል?
ድርጅታችን አሁንም ያነሳውትና ሌሎችም አማራጮቻችን ሲያነሱ የነበረ ይህ ታጥቆ ያለ ራሱን ችሎ የሚንቀሳቀስ የራሱ የሆነ አድራጎት ያለው እኛም እንዳንድ ህዝብ ምን ሰማ ነገር ሆኖ ሳለ እኛ የሰላም ጥሪ የኦሮሞ ነጻነት ሰራዊትም ጋር ይሁን ሌሎችም ባለድርሻ አካላት የሰላም ያለ ከመጣ እኛ የሰላም ያለ ስንል ስለነበረ የኦሮሞ ነጻነት ግንባር ሆነ ባለው ስትራቴጂ ማለትም በሰላማዊ ትግሉን በትግሉ የሚሰራበት ነገር ነው የሚሆነው። እኛ እነሱ በምን እንዴት በመልኩ ነው ይህንን ጥሪ ያደረጉት እኛ ድርጅት የምናውቀው ነገር የለም።
የኦሮሞ ነጻነት ግንባር የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ከመንግስትም ሆነ ከሌላ አካል ስለ ክልሉ ጸጥታና ፖለቲካ ችግር መፍትሄ ያናገራቸው አካል አለመኖሩን ገልጸው አሁንም የድርጅቱ ንብረቶችና ቢሮ በጸጥታ ኃይል መቀማቱን እንዲሁም ባልደረቦቻቸው ያለ ፍርድ ቤት ትዕዛዝ ውጭ ታስረው ስላሉ የመፍትሄ አካል ሊሆኑ እንዳልቻሉ ገልጸዋል። የኦሮሞ ነጻነት ሰራዊት በሚል በኦሮሚያ አካባቢዎች የሚንቀሳቀሱትና የኢትዮጵያ መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጃቸው አካላት በተለያዩ ጊዜያት ከግድያው ጋር ተያይዘው የሚቀርቡባቸውን ክስ በማጣጣል እርምጃቸውም ሰላማዊ ሰዎችን ኢላማ እንደማያደርግ ይናገራሉ። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
ወደ ተከታዩ ዘገባችን እንወሰዳችሁ። በዓለም ዙሪያ በሚሊዮኖች የሚቆጠሩ ስደተኞችና ፍልሰተኞች በቂ የጤና አገልግሎት ባለማግኘት የሚሰቃዩ መሆናቸውን አንድ አዲስ ጥናት አመለከተ። ስደተኞችና ፍልሰተኞች በተጠለሉባቸው ማህበረሰቦች ያሉት የጤና አገልግሎቶች በሚገባ ተደራሽ ባለመሆናቸውም በየቀኑ የሚገጥሟቸውን የጤና ችግሮችና ፈታኝ ሁኔታዎች ጥናቱ አጉልቶ አሳይቷል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ ነው። ቆንጅታዬ እንደሚከተለው ታቀርባለች።
የዓለም የጤና ድርጅት በፍልሰተኞችና በፍልሰተኞች ጤና ላይ ያተኮረውን የመጀመሪያው የሆነውን ሪፖርት አውጥቷል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስለ ችግሩ ማስጠንቀቂያ መልእክት የያዘ ቁልፍ ሪፖርት ሲሉ ገልጸውታል። ሪፖርቱ በጤና ረገድ በስደተኞቹና በፍልሰተኞቹ እንዲሁም በተጠለሉባቸው ሀገሮች ማህበረሰቦች መካከል ያለውን ልዩነት የሚያሳይ መሆኑንም አመልክተዋል።
For example, many migrant workers are engaged in the so-called 3D jobs.
ለምሳሌ የሚያህል ብዙዎቹ ፍልሰተኞች የሚሰሩት እነኚህ በእንግሊዘኛው ምህጻረ ቃል 3D የሚባሉትን ጽዳት የጎደላቸው ወይም ቆሻሻ አደገኛና አድካሚ ስራ አይነቶች ነው። የሚሰሩትም በቂ የማህበራዊና የጤና ጥበቃ አገልግሎት በማያገኙበት ሁኔታ ውስጥ ነው። ባለም አቀፍ ግምገማዎችና በጤና ጉዳይ የሚጠናቀሩ መረጃዎች ውስጥ ስደተኞችና ፍልሰተኞች ፈጽሞ ሊባል በሚችል ደረጃ አይካተቱም። ይህ በመሆኑም የጤና ስርዓቶችና አገልግሎቶች በሚዘጋጁበት ጊዜ እነኚህ ተጋላጭ ክፍሎች ታሳቢ አይደረጉም።
ዶክተር ቴድሮስ አያይዘውም በአለም ላይ 1 ቢሊዮን ስደተኞች ወይም ፍልሰተኞች እንዳሉ ማለትም ከስምንት ሰው አንዱ ስደተኛ ወይም ፍልሰተኛ መሆኑንና ይህ ቁጥርም እየጨመረ መሆኑን ጠቅሰዋል። በግጭቶች በስፋፋት ባየር ንብረት ለውጥ በኩልነት መዛባት እንዲሁም የኮቪድ-19 ዓለም አቀፍ ወረርሽኝን በመሳሰሉ አጣዳፊ አደጋዎች የተነሳ ከመኖሪያቸው ወደ ሌላ ቦታ የሚንቀሳቀሱ ሰዎች ቁጥር እየጨመረ እንደሚሄድም ነው ያስረዱት። ስደተኞችና ፍልሰተኞች በሚያልፉባቸው ወይም በሚጠለሉባቸው ሀገሮች ብዙውን ጊዜ የጤና ጥበቃ ፍላጎታቸው ችላ እንደሚባል ወይም መፍትሄ ሳይሰጠው እንደሚቀር ዶክተር ቴድሮስ አሳስበዋል።
They face multiple barriers including out-of-pocket costs, discrimination.
የአገልግሎት ክፍያዎችን ራሳቸው መክፈል አድሎና ያስሩናል ከሀገር ያባረሩናል ብለው መፍራትን የመሳሰሉ ብዙ ችግሮች ያጋጥሟቸዋል። ለስደተኞችና ለፍልሰተኞች የጤና አገልግሎት የሚፈቅዱ የጤና ፖሊሲዎች ያሏቸው ብዙ ሀገሮች አሉ። ነገር ግን ብዙዎች ወይ ደካማናቸው ወይም በደንብ ተግባራዊ ይሆኑ አይደሉም።
አሁን በእንግሊዝ ሀገር የህክምና ዶክተር የሆኑት አፍጋኒስታናዊው ዋሂድ አሪያን እንደ አውሮፓውያን አቆጣጠር በ1980ዎቹ የመጨረሻ ዓመታት እሳቸውና ቤተሰባቸው ፓኪስታን ውስጥ በስደተኛ ካምፕ ያሳለፉትን ጊዜ ሲያስታውሱ ወባና ቲቪን ጨምሮ ለብዙ በሽታዎች ይጋለጡ እንደነበረ ገልጸዋል።
And again the conditions that we see in refugee camps now in various parts of the world
በአሁኑ ወቅት በተለያዩ የዓለም አካባቢዎች በስደተኛ ካምፖች ያለው ሁኔታ እኔ ስደተኛ ሳለሁ ካሳለፍኩት ጋር ብዙ የተለየ አይደለም። ግጥ ነው የቦምብ ጥቃት እንዳይደርስብን ተጠብቀናል። ነገር ግን ከአካላዊ ከማህበራዊና ከስነ ልቦናዊ ጉዳት ግን ተበቃል ነበርንም።
የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አርሃኖምም መንግስታትና በስደተኞችና በፍልሰተኞች ጉዳይ ላይ የሚሰሩ ድርጅቶች አንድ ላይ ሆነው የጤና ጥበቃ አገልግሎት እንዲሟላላቸው እንዲያደርጉ ተማጽኗቸውን አቅርበዋል። ድርጅታቸው ያወጣው ሪፖርት የሰዎችን ሁሉ ደህንነት በእኩልነት ቅድሚያ ትኩረቱ ባደረገ መንገድ የጤና ፍራት መዘርጋት የሚቻልበትን መንገድ የሚጠቁም መሆኑንም አያይዘው አመልክተዋል።
አድማጮች የምትከታተሉት የሐሙስ ምሽት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ደግሞ እስቲ ወደ ኬንያ ምርጫ እንሰዳችሁ። በኬንያ የሚካሄደው ፕሬዝዳንታዊ ምርጫ ጥቂት ሳምንታት በቀሩት በዚህ ወቅት አንድ አዲስ እጩ ታዋቂነትን እያገኙ መምጣታቸውን የምርጫውን የመጨረሻ ውጤት ባልተገመተ ሁኔታ ሊደመድም እንደሚችል ተንታኞች የተናገሩ ነው። ጆርጅ ዋጃ ኮያ የተባሉት እጩ ከፊት እየመሩ ካሉት ሌሎች እጩዎች ራይላ ኦዲንጋና ዊሊያም ሩቶ ራቅ ብለው በመከተል ላይ ቢሆኑም የአስተያየት መስጫ ውጤቶች እንደሚያሳዩት ተወዳዳሪው ሐሽሽን ህጋዊ ያደርጋለው ብለው መንቀሳቀሳቸው ብዙ ደጋፊ እንዲያስከትሉ እያደረጋቸው ነው። ቪክቶሪያ አሙንጋ ከናይሮቢ ያጠናቀረችው ዘገባ ነው፣ እንግዲህ ወርሌ ተቀርበዋል።
ጆርጅ ዋጃኮያ እና ዴቪድ ሞዋሬ የተባሉት እጩዎች ለኬንያ ፕሬዝዳንታዊ ምርጫ አዲስ ናቸው። ያስተያየት ድምጽ መስጫ ውጤቶች እንደሚያሳዩት ግን ጆርጅ ዋጃኮያ የናሴ 3ቱን ፕሬዝዳንታዊ ምርጫ የማሸነፍ ዕድላቸው ሩቅ ቢሆንም በኬንያ ድምጽ ሰጪዎች ዘንድ ያላቸው ተቀባይነት እያደገ ነው። አንድ ጥናት እንደመለከተው ጆርጅ ዋጃኮያ አሁን ያላቸው ተቀባይነት 7% ሲሆን ይህም በምርጫው ቀን ወደ 150 ሺህ ድምጽ መሆኑ ነው። ውድድሩን እየመሩ ያሉት የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ያላቸው ተቀባይነት 50% ሲሆን አሁን በምክትል ጠቅላይ ሚኒስትርነት የሚያገለግሉት ዊሊያም ሩቶ ደግሞ በ25% ይከተላሉ። የጆርጅ ዋጃኮያ ተቀባይነት ድርሻ ቁጥሩ ትንሽ ቢመስልም ኦዲንጋን የአብዛኛውን ጠቅላይ ድምጽ እንዳያገኙ ወይም ሩቶን ምርጫውን እንደገና ለማስደገም ማግኘት ያለባቸውን ድምጽ ሊያሳጣቸው ይችላል። ማርክ ቢቻቼ በኬንያ የፖለቲካ ተንታኝ ናቸው።
ምርጫው ላይ ያለውን ተጽዕኖ ውጤት በሚመለከት ምርጫውን እንደገና ለማስደገም እስከሚደርሱ ድረስ ተጽዕኖ ላይ ኖራቸው ይችላል። ነገር ግን ከዊሊያም ሩቶ ላይ የተወሰነ ድምጽ ሊወስዱ ይችላሉ፣ ምክንያቱም ሁለቱም አንድ አይነት ድምጽ ሰጪዎችን ኢላማ አድርገው ነው የሚንቀሳቀሱት።
በኬንያ በሕግ ክልክል የሆነውን ሐሺሽ ሕጋዊ ያደርጋለው ብለው መነሳታቸው ለዋጃኮያ ያልተጠበቀ ተቀባይነት ማግኘት ምክንያት ነው። ከቪኦኤ ጋር ባደረጉት ቃለ ምልልስ የህጉ ፕሮፌሰር አሁን ግን ፖለቲከኛው ጆርጅ ዋጃኮያ እንዳሉት ምኞታቸው ኬንያን እንደ እባብ ባሉ እንስሳት መመረዝን በሚፈውሰው መድኃኒት ገበያ ዋና ተዋናይ ማድረግ ነው። እጩ እንዳሉት አሸናፊ ከሆኑ የእባብ እርባታን አሳድገው ገበያውን በዋናነት በመቆጣጠር ከሚገኘው ገቢ ሀገሪቱ ቻይና ላይ ያለባት ንዳ እንዲከፈል ማድረግ ነው። እስከ አሁን ያላቸው የድምጽ መጠን እንዳለ ሆኖ ዋጃኮያ ምርጫውን እንደሚያሸንፉ ይተማመናሉ።
ምርጫው እንዲደገም አስገዳጅ አልሆነም ምክንያቱም ምርጫውን የማሸንፈው እኔ ነኝ እና ድጋሚ ምርጫ የሚለው ነገር ትርጉም አይሰጠኝም።
የዋጃኮያ አጀንዳ ብዙዎችን በተለይም በርካታ ወጣቶችን እየሳበ ነው። የፖሊሲና የአስተዳደር ጉዳዮች ተንታኙ ጋብሪኤል ሙቱማ ይህን ያስረዳሉ።
ስለ ሐሺሽ እባብ ቀንድ አውጣና ጅብ ጠቀሜታዎች አስተዋውቀውናል። በተወሰነ ደረጃ ልክ እንደሳቸው የሚያስቡና የአገሪቱ ፕሬዝዳንት ከሆኑ ለዚህች ሀገር የሚያበረክቱት አንዳች ነገር አለ ብለው የሚያምኑ ተከታዮችን አፍርተዋል።
አንድ ፕሬዝዳንታዊ እጩ ለማሸነፍ ከ50% በላይ ድምጽ ማግኘት እንዳለበት የኬንያ የምርጫ ህግ ይደነግጋል። የነሐሴ 3ቱ ምርጫ እንደ አውሮፓውያን አቆጣጠር በ2010 በተደነገገው የኬንያ ህገ መንግስት መሰረት የሚደረግ 3ኛ ምርጫ ነው። ቪክቶሪያ አሙንጋ ከናይሮቢ ለላከችው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። በቀደመው የመጽሔት ዝግጅታችን በርከት ያሉ ቅንብሮችን አስደምጠናችኋል። አሁን ወደ ሁለተኛው አጋማሽ ተሻግረናል። እንግዲህ ሰሞኑን እንደምናረገው ሁሉ ወደ ሁለተኛው አጋማሽ ሰዓቶችን ወሰድ አድርገን ነው የመጣነው። በሁለተኛው አጋማሽ ደግሞ ሳምንታዊ ቅንብሮችን ነው የምናስደምጣችሁ። ከዚያ በፊት ግን እንደው ዝግጅቶቻችንን ተከታትላችሁ አስተያየት፣ ጥያቄ፣ ጥቆማ ሲኖራችሁ የት ታገኙናላችሁ?
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA።
በነገራችን ላይ አድማጮች አንድ ማሳሰቢያ አለን። ማሳሰቢያችንም 202-251-3505 የዋትስአፕ ቁጥራችን ነው። በዚህ ቁጥራችን ላይ ተደጋጋሚ ጥሪዎች እንዳሉ ሰምተናል። ነገር ግን ስልኩ ወይም የተዘጋጀው ይሄ መስመር የተዘጋጀው በኮምፒውተር ላይ የጽሁፍና የድምጽ መልእክት ለመቀበል ነው። ስለዚህ አስተያየቶቻችሁንና ጥያቄዎቻችሁን እንግዲህ ደጋግመን ነው እናሳስበው። ግን በቀን ውስጥ በጣም ብዙ የስልክ ጥሪዎች እዛ መስመር ላይ እንደሚታይ ስለተነገረን ነውና ከዛ ይልቅ በድምጽ አስተያየታችሁን ቀርጻችሁ በጽሁፍ ብታስተላልፉ ይደርሰናል። እኛ ላየርና በቀዋለን። ጥቆማችሁን ደግሞ እንጠቀምበታለን። ይህንን ለማሳሰብ ነው። በተጨማሪም ደግሞ ለጥያቄው መልስ የተሰኘው ሳምንታዊ በየ15 ቀኑ የሚተላለፈው የጥያቄው መልስ ዝግጅት ለጥያቄው መልስ የተሰኘው ዝግጅታችን ጥያቄዎችን ከናንተ ሰብስበን እንግዶችን ጋብዘን በቀጥታ የስልክ ውይይት የምናካሄድበት ፕሮግራማችንን ለመጀመር በዝግጅት ላይ ነንና ይህንን የዋትስአፕ ቁጥራችንን እንድትጠቀሙበት እንጋብዛለን። ዛሬ እለቱ ሐሙስ ነው። በሁለተኛው አጋማሽ ቅንብራችን ባህልና ማህበረሰብን ወደ እናንተ እንዳደርሳለን። በዛሬው የባህልና ማህበረሰብ ዝግጅታችን ወደ ድሬዳዋ ከተማ ነው የምንወስዳችሁ። በድሬዳዋ ከተማ የድሬዳዋ አስተዳደር ሚሊኒየም ፓርክ ሲባል የነበረውን ቀድሞ ሚሊኒየም ፓርክ እየተባለ ሲጠራ የነበረውን መናፈሻ በአርቲስት አሊ ቢራ ስም ሰይሟል። አስተዳደሩ በከተማው የመጀመሪያው ድልድዩን ለመጀመሪያ ጊዜ ባስገነቡት ከንቲባ አልፍሬድ ሻፊ ስም ሰይሟል። አዲስ ቸኮል በስፍራው ተገኝቶ ያጠናቀረው ዘገባ ነው እንደሚከተለው ለዛሬ የባህልና ማህበረሰብ ዝግጅታችን አሰናድቶታል።
የድሬዳዋ አስተዳደር ከከንቲባ ጽፈት ቤት ፊት ለፊት የሚገኘውንና በሚሊኒየም ዋዜማ በመንግስት የለመውን መናፈሻ አሊቢራ ፓርክ ሲል ሰይሞታል። በስነ ስርዓቱ ላይ የተገኘው አርቲስት አሊቢራም ለተደረገለት ሁሉ ምስጋናውን ገልጿል። በኦርሚኛ ሙዚቃ ጎልቶ የሚታወቀው አርቲስት አሊቢራ በሀገሪቱ የመጀመሪያው የኦርሚኛ ሙዚቃ ባንድ የሆነው አፍረንቀሎን በድሬዳዋ ሲመሰረት ከመስራቾቹ መካከል አንዱ ሲሆን ወደ አዲስ አበባ ብሎም ወደ ውጭ ሀገር እስከሚደረስን በዚሁ ባንድ ተጫውቷል። በአዲስ አበባ በክብር ዘበኛ ኦርኬስትራ ባይቤክስ እና ኢትዮ ስታር ባንዶች ልዩ ልዩ ሙዚቃዎችን ሲጫወት ቆይቷል። በፖለቲካ ምክንያት ከሀገር ወጥቶ በሳውዲ አረቢያ፣ ስዊድን እና አሜሪካ በርካታ አመታትን ያሳለፈው አርቲስት አሊቢራ ወደ ሀገር ውስጥ ከመጣ በኋላ በኦሮምኛ ብሎም በኢትዮጵያ ሙዚቃ ላበረከቱ አስተዋጽኦ ከድሬዳዋ እና ጅማ ዩኒቨርሲቲዎች የክብር ዶክተሬት፣ ከኦሮሚያ ክልል መንግስት ደግሞ ከፍተኛ ኒሻን እና ሌሎችን በርካታ ሽልማቶችን ያገኘ ስመጥር አርቲስት ነው። በዛሬው ዕለት ደግሞ በድሬዳዋ አስቀድሞ የሚሊኒየም ፓርክ ይባል የነበረው በአሊቢራ ስም መሰየሙን የአስተዳደሩ ከንቲባ ከድርጅ ጋር አስተውቀዋል።
በዘመኑ ሁሉ ለሰጠህን ድምጽ ሙዚቃዎች፣ ለሰጠህን ፍቅር፣ ለአገርና ለህዝብ አብሮነት ስላደረከው ሁሉ ከልብ እናመሰግናለን። የምስጋናችን አክብሮት ፍቅራችንን ለመግለጽ በተወለድክባት ባደግክባት ከአፍ በማጠፋው በምትወደው ድሬዳዋ በስምህ የሚጠራ መታሰቢያ እንዲኖርህ የድሬዳዋ አስተዳደርና ካቢኔ አባላት ወስኗል። በዚሁ መሰረት ዛሬ በምንገኝባት ቦታ ከከንቲባው ጽፈት ቤት ፊት ለፊት የሚገኘው ፓርክ ወይም ሚሊኒየም ፓርክ ተብሎ የሚጠራው ከዛሬ ጀምሮ ክቡር አርቲስት ዶክተር አሊቢራ ፓርክ ተብሎ በስምህ የተሰየመ መሆኑ በፊት ቆሜ ሲገልጽ ታላቅ ክብርና ከልብ የመነጨ የቤተሰብ ደስታዬን ለመግለጽ እፈልጋለሁ።
አሊቢራ ምስጋናውን የሚታወቅበትን ወንድማማችነት የሚሰብከውን ረቢሞ ነሙማ ዘፈን በማንጎራጎር ገልጿል። በተመሳሳይ የዛሬ 50 ዓመት ገደማ በድሬዳዋ ደቻቶ ወንዝ ላይ የመጀመሪያውን ድልድይ ያስገነቡት ያኔው ከንቲባ አልፍሬድ ሻፊም ድልድዩ በስማቸው ተሰይሞላቸዋል። አልፍሬድ ሻፊ በ3 ዓመት የከንቲባነት ቆይታቸው በከተማዋ ላይ በርካታ ሻራዎች ማሳረፍ የቻሉ እንደነበሩ ይነገርላቸዋል። በህዝቡ ባይታወቅም የካቲት 1966 አብዮት ድልድይ የሚል ይፋዊ ስያሜ የነበረው የደቻቶ ድልድይ ከዛሬ ጀምሮ አልፍሬድ ሻፊ ድልድይ ተብሎ በከንቲባ ከድርጅዋር ተሰይሟል። በስነ ስርዓቱ ላይ የከንቲባ አልፍሬድ ሻፊ ልጅ አዜብ አልፍሬድ እና ቤተሰቦቻቸው ተገኝተዋል። ከንቲባ ከድር በስፖርትና በሌሎችም ዘርፎች የሚታወቁ የድሬዳዋ ተወላጆች ወደፊትም በከተማ መታሰቢያዎች ይኖራቸዋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ሳምንታዊ መሰናዷችን እንወስዳችኋለን። የተፈጥሮ ሳይንስ አካባቢ ህይወት ይሰኛል። አዲስ አበባ ውስጥ የወዳደቁ ፕላስቲክ ጠርሙሶችና ላስቲኮች ከየቦታው እየለቀሙ በትላልቅ ከረጢቶች ይዘው የሚዘዋወሩ ወንዶችና ሴቶች ልጆችንም ጭምር ማየት የተለመደ ነው። ከየቦታው እየለቀሙ በከረጢት የሚሰበስቡት የሚበዛውም የውሃ ይሁን የሌላ ፈሳሽ መያዣ የፕላስቲክ ጠርሙስ ቢሆንም ማንኛውንም አይነት ፕላስቲክ እንደየክብደቱ እየተመዘነ ገንዘብ ያስገኝላቸዋል። የሮይተርስ ዘጋቢ አዲስ አበባ ከተማ ተገኝቶ ያጠናቀረው ዘገባ አለ። ቆንጅት ታዬ እንደሚከተለው ታቀርባለች።
በአዲስ አበባ መርካቶ ገበያ እነዚህ ወጣቶች ከከተማዋ ጎዳናዎች ከየምግብ ቤቱና ከተለያዩ ስፍራዎች የሰበሰቧቸውን ፕላስቲክ ጠርሙሶችና ማናቸውንም የወዳደቀ ፕላስቲክ ሊሸጡ ሰብሰብ ብለው ነው የሚታዩት። ምን አይነት ስራ ነው ብለው የሚያናነቁ ሊኖሩ ይችላሉ። የ30 አመት ወጣት የሆነው መሪሁን ገብሬ ግን ሰው በአሉታዊ መልኩ ቢመለከተው እኔን አያገባኝም፣ እኔ ገቢዬን ስለማገኝበት ደስተኛ ነኝ ብሏል። መሪሁን የወዳደቀውን ፕላስቲክ ከየቦታው ለቅመው ከሚሰበስቡ ሰዎች ላይ ይገዛና መልሰው ለሌላ እቃ መስሪያ ሪሳይክል ለሚያደርጉት ወይም ለሚያዘጋጁት ኩባንያዎች ይሸጠዋል። ቀንቶኝ በርከት ያለ ያገኘው ቀን እስከ 3000 ኪሎ ግራም ለሰበስብ እችላለሁ ብሏል መሪሁን።
ወደዚህ ስራ ከገባው ወደ 8 አመት አካባቢ ነው። እዚች ጋር ወደ 10 ልጆች አካባቢ በላይ እና ነው የምንሰራው በማህበር። ብዙ ሰዎች ይመጣሉ። በቀን ከ500 ሰው በላይ ለቀማ ላይ የተሰማሩት እና በማካይ ከ2000 ኪሎ ግራም በላይ ነው በቀን የምናነሳው። በትንሹ ማለት ነው። አንዳንዴ ከ3000 በላይ የሚሆኑበት ግዛቶች አሉ ማለት ነው።
ፔትኮ ኢትዮጵያ በሚባል የበጎ አድራጎት ድርጅት መሰረት ኢትዮጵያ ውስጥ በአመት 250 ሺህ ቶን ፕላስቲክ ቆሻሻ ይጣላል። ተሰብስቦ እንደገና ለሌላ እቃ መስሪያ የሚውለው ግን ከ10 ከመቶ ያነሰ ነው። የተጣሉ ፕላስቲኮች ተመልሰው ስራ ላይ ቢውሉ ጥቅም አለው። የ60 አመቱ አማቺ የቦጋለ ፕላስቲክ ጠርሙሶችን ለቅሜ እየሸጥኩ የማገኘው ገንዘብ እየረዳኝ ነው ኑሮዬን የምገፋው ብለዋል። ነገር ግን የሥራ አጡ ቁጥር ስለጨመረ ብዙ ወጣቶች ወደዚህ ሥራ ገብተዋል። በመሆኑም እንደበፊቱ አይደለም፣ ብዙ ተፎካካሪ አለብን ሲሉም አክለዋል።
ያው ዛሬ ብቻ ሳይሆን ትናንትም ከትናንት ወዲያም እንደገና አካባቢው ጎረቤቱ ጨምሮልኝ ሰጥተውኝ እየመጣው 7 ኪሎ አለች። ያው 80 ብር ተሰጠኝ። ከዛ ሻውም ቡናውም በውጭ ነው፣ ቤቱ ያያችሁት ነው።
ኢትዮጵያ ውስጥ የሚሰበሰቡት ፕላስቲክ ቆሻሻዎች ብዙውን ጊዜ ተቀይረው የሚዘጋጁት ኮካኮላን የመሳሰሉ ትላልቅ ኩባንያዎች የሚጠቀሙባቸው ጠርሙሶች መስሪያ ወደሆነው ፖሊኤቴሊን ወደሚባለው ጠንካራ ፕላስቲክ ነው። ጠበቃና ለአካባቢ ደህንነት ተሟጋች የሆኑት መልካሙ ኦጎ ይህ የሚጣለውን ፕላስቲክ መጠን እንዲጨምር ስለሚያደርግ አደጋ እንዳለው በመግለጽ ያስጠነቅቃሉ።
በርካታ የሆኑ ካምፓኒዎች ምን እያደረጉ ነው? ድሮ የሚጠቀሙበትን ሌላ አማራጮችን ወረቀቶች አሉ፣ ብርጭቆዎች አሉ፣ እነዚህ ነገሮች በመተው ወደ ፕላስቲክ በብዛት እየገቡ ነው ያሉት። እነዚህ መግባታቸው ደግሞ የሚያመጣው ከፍተኛ የሆነ ጉዳት አለ። ለምን? የሚያቀርቡት ቁጥር በጣም በርካታ ብዙ በመሆኑ የተነሳ የሚያመጡትም አደጋ ያን ያክል የሰፋ ነው መሆኑ።
የኢትዮጵያ መንግስት አሃዛዊ መረጃዎች እንደሚጠቁሙት ፕላስቲክን እንደገና ጥቅም ላይ እንዲውል በማዘጋጀት ወይም ሪሳይክል በማድረግ ስራ ላይ ከተሰማሩ ኩባንያዎች ትልቁና ከተቋቋመም ከሁሉም ረጅም ጊዜ የሆነው ኢኬቲ ትሬድ ኤንድ ኢንቨስትመንት የተባለው ኩባንያ ባለፈው የአውሮፓውያን 2021 ዓመተ ምህረት ወደ እስያ፣ ወደ አውሮፓና የሰላጤው ሀገሮች ከላከው በመጻር ፒኢቲ የሚባለው በድጋሚ የተዘጋጀ ፕላስቲክ 1.2 ሚሊዮን ዶላር ገቢ አግኝቷል።
እየደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። አድማጮች፣ ወደ መጨረሻው ዝግጅታችን ከማለፋችን በፊት አንድ ፕሮግራም እናስተዋውቃችሁ። የዩናይትድ ስቴትስ የህዋ ምርምር ማዕከል ናሳ በቅርቡ ወደ ህዋ የላከው ጄምስ ዌብ የተሰኘው ቴሌስኮፕ ያነሳቸው ባለ ሙሉ ቀለም ፎቶግራፎች መነጋገሪያ ሆነው ሰንብተዋል። ይህንን ፎቶግራፍ ምን አዲስ ነገር አደረገው? አዲሱ ነገር ለህዋ ምርምር ስራ ምን አዲስ ግብዓት አስገኘ? ለሚሉ ጥያቄዎች ምላሽ የሚሰጡን አንጋፋ እንግዳ ጋብዘናል። ዶክተር ጥላይ ታደሰ ይባላሉ። በነገው ምሽት በርከት ላሉ ጥያቄዎች ምላሽ ለመስጠት ይዘናቸው እንመለሳለን። እንድትከታተሉ እንጋብዛለን። አሁን ወደ መጨረሻው ቅንብራችን እንወሰዳችሁ። በመጨረሻው ዘገባችን ወደ ናይጄሪያ ነው የምንወስዳችሁ። የናይጄሪያው ፕሬዚዳንት መሐመድ ቡሃሪ በመንግስት የገንዘብ ድጋፍ ላይ የሚመሰረት ሳይሆን በንግድ ስራ የሚመራ ይሆናል ሲሉ ነበር የተሻሻለ ያሉትን አዲስ ብሔራዊ የነዳጅ ኩባንያ ያስተዋወቁት። ቡሃሪ አክለውም የነዳጅ ጥረቱንና የዋጋ ንረቱ የከፋ ቢሆንም የናይጄሪያ ብሔራዊ የፔትሮሊየም ኩባንያ የኃይል አቅርቦቱን እንዲሻሻል ያደርገዋል ብለዋል። የአህጉሩ ዋናው የነዳጅ ዘይት አምራች በሆነው የናይጄሪያ የሚገኙ አንዳንድ የኤነርጂ ባለሙያዎች ግን ያስፈልጋል የሚሉት ማሻሻያ ከአዲስ አቀራረቡን ተከትሎ ይመጣ እንደሆነ ጥርጣሬ ያላቸው ቲሞቲ አቪዙ ከአቡጃ ያጠናቀረው ዘገባ ነው። አሉላ ከበደ እንደሚከተለው ያቀርበዋል።
የናይጄሪያው ብሔራዊ ፔትሮሊየም ኮርፖሬሽን ኃላፊነቱ ወደ ተወሰነ ኩባንያነት የተሸጋገረው ባለፈው ረቡዕ ነበር አቡጃ ላይ በተከናወነ ልዩ ስነ ስርዓት። በስነ ስርዓቱም ወቅት ፕሬዝዳንት መሐመዱ ቡሃሪና ከፍተኛ ባለስልጣኖቻቸው አዲሱን የኩባንያውን አርማ ለህዝብ ያስተዋወቁ ሲሆን በቅርቡም የኩባንያው ንብረት ይዞታ ይፋ እንደሚደረግ ተናግረዋል። በናይጄሪያ የነዳጅ ኢንዱስትሪ ታሪክ ትልቅ ስፍራ የሚሰጠው አጋጣሚ ነው ያሉት ቡሃሪ አክለውም በሀገሪቱ የኃይል ምንጭ ዋስትናና ደህንነትን ያረጋግጣል ብለዋል። ፕሬዝዳንቱ አያይዘውም አዲሱ የነዳጅ ኩባንያ የመንግስት የገንዘብ ድጋፍና ትዕዛዞች ሳያስፈልጉት ራሱን ችሎ ይሰራል ነው ያሉት። ናይጄሪያንም ከነዳጅ ዘይት ሽያጭ የበለጠ ገቢ እንድታገኝና የሀገር ውስጥ የኃይል ምንጭ ፍላጎቶችንም እንድታሟላ ያስችላታል ብለዋል።
አገራችን ለመዋለ ንዋይ ፍሰትና ለኢኮኖሚ እድገቷ አመቺ ድባብ መፍጠር ከፍተኛ ትኩረት የምትሰጠው ጉዳይ ነው። የዓለምን የነዳጅ ፍላጎት በቀጣይነት በማስተናገድ ረገድም ቁልፍ ሚና መጫወቷን እንቀጥላለን። የነዳጅ ኢንዱስትሪያችንን ብቃት ለማሳደግና አሁንም ሆነ ወደፊት በኢነርጂ ገበያ ጠንካራ ቦታ እንዲይዝ ለማስቻል የለውጥ እርምጃዎችን በመውሰድ ላይ ነን።
የኩባንያው ሽግግር ሂደት የተፈጠረው ቡሃሪ ባለፈው የነሐሴ ወር የሀገሪቱን የነዳጅ ኢንዱስትሪ ህግ በፊርማቸው ባጸደቁበት ወቅት ነው። ናይጄሪያ በአፍሪካ ትልቋ የነዳጅ ዘይት አምራች ስትሆን ከፍተኛ የተፈጥሮ ጋዝ ክምችት ያላትም ሀገር ናት። ይሁንና በቂ የነዳጅ ማጣሪያዎችና አስተማማኝ የኤሌክትሪክ ኃይል ማመንጫዎች ስለሌሏት በሚሊዮኖች የሚቆጠሩ ዜጎቿ በቋሚነት ለኃይል መቆራረጥ፣ ለነዳጅ እጥረትና ለከፍተኛ የነዳጅ ዋጋ መጋለጣቸው አሁንም እንደቀጠለ ነው። እንደ አቡጃው የኤነርጂ ጉዳዮች አማካሪ ድርጅት ኤነርሚክስ መስራች ኢማኑኤል አፊሚያን የመሳሰሉ አንዳንድ የመስኩ አዋቂዎች የነዳጅ ኩባንያ መሪዎች ከወትሮ የተለመደ አሰራር መውጣት አለባቸው ባይ ናቸው።
ናይጄሪያ ውስጥ ሁልጊዜም ካሉብን ችግሮች አንዱ የተግባራዊነት ጉዳይ ነው። ተቆጣጣሪዎቹ ባለስልጣናት በትክክል ከሰሩ የናይጄሪያ ብሔራዊ የነዳጅ ኮርፖሬሽን በትክክል ሊሰራ ይችላል። ይህ ሲሆን ደግሞ ምርትን ማሳደግና ለኢንዱስትሪው ትልቅ ትርፍ ማስገኘት የመሳሰሉት ዓላማዎቹን ሊያሳካ ይችላል።
አፊሚያ አክለውም በትክክል ከተሰራ ኩባንያው ጠቀም ያለ የመዋለ ንዋይ ይስባል ነው የሚሉት።
ይህ ሲሆን ገንዘብን የሚመለከተው ችግር ይፈታል። ምክንያቱም ብሔራዊ የነዳጅ ኮርፖሬሽን ፕሬዚደንቱ ወይንም ምክር ቤቱ እስኪፈቅዱ ሳይጠብቅ ራሱ አዲስ የሚጀምሩ የነዳጅና የጋዝ ፕሮጀክቶችን ወጪ ሊሸፍን ይችላል። በዚህም ሀገሪቱ በፍጥነት ልትንቀሳቀስ ትችላለች። መዋለ ንዋይ መዳቢዎችም ይህን ሲያዩ ለኮርፖሬሽኑ መዋለ ንዋይ ለመመደብ እምነት እንዲኖራቸው ያደርጋል።
እንደ ባለስልጣናቱም ተጨማሪ አስተያየት ኩባንያው በሚቀጥለው ዓመት አጋማሽ ላይ የአክሲዮን መሸጫ ዋጋውን ከአክሲዮን ገበያ ለማውጣት ዝግጁ ሊሆን ይችላል። ብዙዎች የናይጄሪያ የነዳጅ ኩባንያ ራሱን እንደ አዲስ ያስተዋወቀበትን ይህን እርምጃ የቀደመውን አሰራር እንዴትና በእርግጥም ይለውጥ ከሆነ ለማየት ይመኛሉ።
የተከበራችሁ አድማጮች ለምሽቱ ያስተናገናችሁ ዝግጅቶች ተጠናቀቁ። ሰዓታችንም ተጠናቀቀ። ሳስተናግዳችሁ ያመሸሁት ስለሆን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። እናንተም አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት ዝግጅታችን እንገናኛለን። እስከዚያው ሰላም፣ በደህና ደሩ። Thank you.